ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ። በዛሬው ዕለት በተለያዩ አካባቢዎች የተቃውሞ ሰልፎች መካሄዳቸው ተገለጸ። ሐራኬሎ በተባለውና እንዲሁም በሌሎች የጉጂ አውራጃ ከተሞች ከአካባቢ የወርቅና የነሐስ ማዕድን በማውጣት የሚዘርፈውና የአላሙዲን ንብረት የሆነው የሚድሮክ ኩባንያ ሌላ ዙር ኮንትራት የተፈቀደለት መሆኑን በመቃወም ከፍተኛ የተቃውሞ ሰልፎች የተደረጉ መሆናቸውን ከአካባቢ ከሚደርሱን ዜናዎች ለማወቅ ችለናል። ፊንቻዋ በተባለችው ከተማ የአጋዚ ጦር በሰልፈኞች ላይ ባካሄዱት የተኩስ እሩምታ 3 ሰዎች የቆሰሉ መሆናቸው ተነግሯል። ጋምቦ ከተማ 25 ኪሎ ሜትር ላይ በምትገኘው በጊንጭም ዜጎች በአካባቢው የሚገኘው የጨለሙ ጫካ ያለ አግባብ መጨፍጨፉን በመቃወም በተጨማሪም የአስቸኳይ ጊዜ አዋጁ እንዲነሳና እስረኞች እንዲፈቱ በመጠየቅ የተቃውሞ ሰልፍ አካሂደዋል። የዲላ ዩኒቨርሲቲ ተማሪዎች ሰኞ የተቃውሞ ሰልፍ ሲያካሂዱ ውለዋል። ሰልፉ የተካሄደው በ2008 ዓ.ም ተፈረደ ጀምሮ ተፈርዶባቸው በእስር እየማቀቁ ያሉ ጓደኞቻቸው እንዲፈቱላቸው በመጠየቅ ሲሆን እግረ መንገዳቸውንም የአስቸኳይ ጊዜ አዋጁ እንዲነሳና ሌሎች እስረኞች እንዲፈቱም ጥያቄ አቅርበዋል። አዲሱ የወያኔ ጠቅላይ ሚኒስትር ተብዬ የተዋቡ ቃላት ከመናገር ውጭ በተለይ በአስቸኳይ ጊዜ አዋጁን በማንሳትም ሆነ እስረኞች በመፍታት ተግባራዊ እንቅስቃሴ አለማድረጉ ተስፋ ያስቆረጣቸው ዜጎች የተቃውሞ እንቅስቃሴ በስፋት ሊጀምሩ ይችላል ተብሎ ይጠበቃል። የወያኔ የፌዴሬሽንና የተወካዮች ምክር ቤት በአንድ ላይ በመሰብሰብ የህዝብ ቆጠራን ወደሚቀጥለው ዓመት ለማስተላለፍ የቀረበውን የህግ ረቂቅ ማስተላለፋቸው ታውቋል። የቦታው ህዝባዊ አመጾች በመጧጧፋቸውና እንዲሁም ከደቡብና ደቡብ ምስራቅ ኢትዮጵያ በሚሊዮን የሚቆጠሩ ዜጎች ከቤት ንብረታቸው በመፈናቀላቸው ምክንያት ቆጠራው ወደሚቀጥለው ዓመት እንዲተላለፍ የህግ ሐሳብ መቅረቡ ይታወቃል። የስዊድን መንግስት በኢትዮጵያ የሚገኙ ህፃናትን መርጃ የሚወል 3 ሚሊዮን ዶላር ለተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት የሰጠ መሆኑን ገልጿል። ገንዘቡ ከቤት ንብረታቸው ተፈናቅለው በየመጠለያ ጣቢያዎች የሚገኙትን ህፃናት ለመርዳት ይውላል ተብሏል። በአሁኑ ወቅት በ916 መጠለያ ጣቢያዎች ከ1.7 ሚሊዮን ዜጎች በላይ ሲኖሩ እርዳታው ለንጹህ ውሃ ማመላለሻ፣ ተቅማጥ በሽታን ለመከላከል፣ ለህፃናት ክትባት፣ ለህፃናት አልሚ ምግብ፣ ለአስቸኳይ ጊዜ ትምህርት መስጫና ከወላጆቻቸው የተለዩ ህፃናትን ማገናኛ ይውላል ተብሏል። የግብጽ የውጭ ጉዳይ ሚኒስትር ሳሜ ሽኩሪ እሁድ ሚያዝያ 21 ቀን ለጋዜጠኞች በሰጡት መግለጫ በሶስት አገሮች መካከል የሚካሄደው ውይይት ምንም የተጨበጠ ውጤት አለማስገኘቱን ጠቁመው በአስቸኳይ ስምምነት ላይ መድረሳቸው ጠቃሚ ነው ብለዋል። የሁሉንም ፍላጎት ለማሟላት በግብጽ በኩል የሐሳብ መሸጋሸግ መደረጉን የገለጹት ሽኩሪ በተወሰነ ጊዜ ውስጥ ስምምነት ላይ ለመድረስ ጥረት መደረግ አለበት ብለዋል። የሚቀጥለው የሶስትዮሽ ስብሰባ በመጪው ግንቦት 7 ቀጠሮ የተያዘ ሲሆን ግብጽ ከዚህ በፊት እንዲደረግ ያደረገችው ሙከራ ሳይሳካላት ቀርቷል። ሰኞ በአፍጋኒስታን ዋና ከተማ በካቡል ውስጥ በደረሱ ሁለት የፈንጂ አደጋዎች ከ29 ሰዎች በላይ የሞቱ መሆናቸውንና ከ49 በላይ መቁሰላቸው ተነግሯል። ከተገደሉት መካከል 9ኙ የዓለም አቀፍ የዜና ድርጅቶች ወኪሎች በመሆን የሚያገለግሉ ጋዜጠኞች መሆናቸውም ታውቋል። ቦምቦቹ የፈነዱት ሁለት አጥፍቶ ጠፊ የሆኑ ግለሰቦች በወሰዱት እርምጃ ሲሆን ለጥቃቱም አይሲስ ኃላፊነቱን ወስዷል። የመጀመሪያው አጥፍቶ ጠፊ ቦምቡን ያፈነዳው በአፍጋኒስታን የጸጥታ መስሪያ ቤት አጠገብ ሲሆን ከ20 ደቂቃ በኋላ ደግሞ ሁለተኛው አጥፍቶ ጠፊ ጋዜጠኛ በመምሰል ወደ ቦታው ሄዶ ለመጀመሪያው አደጋ ለተጎዱት እርዳታ ለመስጠት ወደ ቦታው በመጡ የእርዳታ ሰጪ ሰራተኞችና ሁኔታውን ለመዘገብ በአካባቢው በነበሩ ጋዜጠኞች ላይ ጥቃት በመፈጸም በርካታ ሰዎችን ሊገድል ችሏል። የሟቾቹ ቁጥር ሊጨምር ይችላል የሚል ስጋት በሰፊው መኖሩም ተዘግቧል። እሁድ ሚያዝያ 21 ቀን በአልጄሪያ ጠረፍ አካባቢ አንድ የአፍሪካ ስደተኞችን ያዘች ጀልባ ባህር ውስጥ በመስጠሟ ከ15 በላይ የሚሆኑ ስደተኞች ሕይወታቸውን ማጣታቸውን ባለስልጣኖች ገልጸዋል። ጀልባ 34 ተሳፋሪዎችን ይዛ በመጓዝ ላይ የነበረች ሲሆን የአልጄሪያ ጠረፍ ጠባቂዎች 19 የሚሆኑትን ለማዳን መቻላቸው ተገልጿል። ስደተኞቹ ከየትኞቹ የአፍሪካ ሀገሮች እንደመጡ እስካሁን አልታወቀም። ባለፈው ሳምንት ከደቡብ ሱዳን ታፍነው ተወስደው የነበሩ 10 የእርዳታ ሰጪ ድርጅቶች ሰራተኞች የተለቀቁ መሆኑ ታውቋል። አፍነው ከወሰዷቸው አማጽያን ጋር ድርድር አድርጎ ያስፈታቸው ዓለም አቀፉ የቀይ መስቀል ኮሚቴ መሆኑም ተነግሯል። ተቃዋሚው የደቡብ ሱዳን ነጻ አውጪ እንቅስቃሴ ቃል አቀባይ ለጋዜጠኞች በሰጠው መግለጫ የእርዳታ ሰጪ ድርጅቶች ሰራተኞች የተያዙት አማጽያኑ ባሉበት አካባቢ ያለ ፈቃድ ሊጓዙ በመሞከራቸው ነው ብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 21 ምዕራፍ 36 ያብቹ ጦር ፍጻሜ። ጀንሆይ አዲስ አበባ ከመግባታቸው በፊት ከማኳንንቶቻቸው ጋር የመጨረሻውን የጦር የመከክር ሸንጎ ያካሄዱትና የመከሩት ፍቼ ሰላሌ ውስጥ ነበር። የኛም የፈረንጆቹ ግዳጅ በሰላሌ ሜዳ ፍቼ ላይ ቢተናቀቅም ልጁን ሳልሰናበተው መሄዱ ሆዴን በላኝና የአይርላንዱ ካፒቴን ከኦስትሪያው ዶክተር ጋር የጃንሆይን ጦር ተከትለው ወደ አዲስ አበባ ሲሄዱ እኔ ብራየርና ሽማግሌው ኮሎኔል ኮናቫሎቭ በፍቼ ቀረን። ሽሜው ይኸው ቀኑን ሙሉ ካንዲት ጉብታ ላይ ተቀምጦ ዙሪያ ገባውን ሲያማትር ነው የዋለው። ሽሜው የሰላሊን ሜዳ ያደነቀ ሳይሆን ያብቹን የተበተነ ጦር ባይኑ እየፈለገ እንደሆነ ገብቶኝ ወደ ተቀመጠበት ጉብታ ሄጄ ታዲያስ ኮሎኔል አቢ የምትመጣ ይመስልሃል ብዬ ላቀረብኩለት ጥያቄ ከተቀመጠበት ጉብታ ላይ እየተፋቀቀ ወርዶ ቆመና አሁንም እየዞረ ዙሪያ ገባውን መጨረሻ የሌለው የሚመስለውን የሰላሊን ሜዳ አየት አድርጎ ይመስለኛል መምጣትም አለበት። የሱ እግረኛ ወታደሮች እኩለ ቀን ላይ በትንሽ በትንሹ ቡድን ቡድን እየሆኑ ወደ ጃርሶ መስመር ሲወርዱ አይቻለሁ። ምናልባትም እስኪ መሽለት እየጠበቀ ሊሆን ይችላል እንጂ ይመጣል። እንዲህማ ከዚህ ሁሉ መከራ በኋላ በትውልድ አገሩማ ሳይሰናበተን ብሎ ኮሎኔል ሊናገር የፈለገውን አልጨረሰውም። ሊል ያሰበው እኔም ስለገባኝ አላስጨነቅኩትም። በዚህ መሃል የጃንሆይ መልእክተኛ መጥቶ ጃንሆይ እንደ ጠሩን ስለነገረን ይዚህ ሳናጠፋ ወደ ጃንሆይ ሄድ። ከጃንሆይ ጋር ባሳለፍናት ጥቂት ቆይታ ጃንሆይ እኛ ለሳቸውና ለምስኪኗ ኢትዮጵያ የዋልነውን ውለታ ምን ጊዜም የማይረሱትና ከፍለው የማይዘልቁት ባለ ውለታቸው እንደሆን አመሰጋግነው ተሰናበቱን። ከዚች ከመጨረሻዋ ከጃንሆይ ጋር ካሳለፍናት ጥቂት ቆይታ በኋላ እኛም ለቀሪው የሽሽት ጉዟችን ልንሰናዳ ወደ ድንኳናችን አመራን። በዚችው ፍቼ ላይ ጥያት በሚሄደው ድንኳን በራፍ አጠገብ ደጃዝማች አበራን ቆሞ አገኘሁት። የሰላሌው ገዥ ደጃዝማች አበራ ለንጉሱ ካደረገው ግብዣ በተጨማሪ እኛን ፈረንጆቹን ባገሩ በግዛቱ የምሽቱ እንግዶቹ እንድንሆንለት ሊጋብዘን ነበር አመጣጡ። አሽከር መልአክ ሲበቃ ራሱ ደጃዝማች የሰላሌው ገዢ መምጣት ከልብ አስደሰተን። ከረጅም የረሃብና የውሃ ጥም በኋላ ለመጀመሪያ ጊዜ የጤፍ እንጀራ በቀይ ወጥ፣ ጥሬ ሥጋ፣ መጠጥ በየአይነቱና እየረሳኋት የመጣኋትን ክፉ አመሌን ማስታገሻ ሲጃራ ጭምር ቀረበልንና ከሰከስ ነው። እንደ ወጉና ባህሉ ማዕድ ተነስቶ ጠጁ እየተቀዳ ጨዋታው ሲጀመር ጠጄን ባንድ ትንፋሽ ጨልጬ ከተቀዳልኝ በኋላ የሁላችንንም አንጀት የሚበላውን ያብቹን ነገር ደፍሬ አነሳሁት። ያብቹ ጦር በቆርበተው ጦርነት ባዘቦችና በራያዎች ከፍተኛ ጉዳት እንደደረሰበት ሁላችንም ሰምተናል። ጃንሆይ ሳይቀሩ አሻፈረኝ ልጁን ብቻውን ጥለን አንሄድም እስከማለት ደርሰው ነበር። እንደዚያም ሆኖ ጦሩ ከፍተኛ የሚባለውን መስዋዕትነት ከፍሎ ከቀርበቶ ሰዓት ውስጥ እንደወጣና መሪው አብቹም በህይወት እንደተረፈ ሰምተናል። ይህን ጥያቄ ደጃዝማች የጠበቀው ጉዳይ ነው መሰለኝ መልክተኛ ልከበታለው። ከዚህ ብዙ ሳይልቅ ሰፍሮ ከጀግኖቹ የትግል ጓዶቹ የከምባታ ልጆች ጋር እየተሰናበተ ነው አለን። እዚህ ላይ ደጃዝማች አበራ ለናብቹና ለከምባታ ልጆች መሰነባበቻ አንድ ሰንጋ እንጀራና ጠጅ ማስላኩን ሳይነግረን እንዲሁ በደፈናው መልክተኛ ልከበታለው መልክተኛን በእያንዳንዱ ደቂቃ እየጠበቅኩት ነውና አይዟችሁ ይመጣል ይልቅ ከጠጁ ደጋግሞ እያለ አበረታታን። ነገ በማለዳ ተጓዥነንና ለመተኛትም ሳንሞክር ጠጃችንን እያንደቀደቅን መልክተኛውን በተስፋ መጠባበቁን ተያዝነው። መልክተኛው ግን የውሃ ሽታ ሆኖ ቀረ። እንዳይነጋ ለም ሊነጋጋ ሲል ግድም ኮሎኔል ኮናቫሎቭና አቶ ብሬየር አሸለቡ። እኔና በራ በረንዳ ላይ ቡልኮቻችንን ተከናንበን በበርጩማዎች ላይ ተቀምጠን ስናወጋ አንዲት የውሃ እንስራ የተሸከመች ሴት በትንግርት እንስራዋን እንደተሸከመች አንድ ቦታ ላይ ቆማ ለረጅም ጊዜ ፈዛ ወደምታይበት አቅጣጫ ተመለከቱ። ምንም የሚታይ ነገር የለም። እኛ ካለንበት በጣም ብዙ ርቀው የሆኑ ፈረሰኛ የሚመስሉ ነገሮች ቆመዋል። ወዲያው ደጃዝማች ፈረሰኛ ወደሚመስሉት ነገሮች በጦር ሜዳ መነጽሩ አነጣጥሮ ጥቂት ከተመለከተ በኋላ ሳቅ እያለ የጦር ሜዳ መነጽሩን እንዳይበት አቀበለኝ። እነዚያ ፈረሰኞች ወርቁ፣ አብቹና ሀብቶም ነበሩ። ለምን ወደዚያ አይመጡም ብዬ አበራን ጠየቅኩት። አሁንም እንደመሳቅ ብሎ አንበሳ ከራሶችም ሆነ ከሌሎች ጀሌዎቻቸው ጋር መገናኘት የፈለገች አልመሰለኝም። እስቲ ሌሎችንም እንቀስቀሳቸውና እነሱ ወደ መረጡት ቦታ እንሂድ አለና ወደ ውስጥ ገባ። እኛ ስንሰባሰብ አሽከሮች ፈረሶቻችንን ጭነውልን ስለነበር ይዜ ሳናጠፋ እና ብቹን ወዳየንበት ቦታ በፈረስ ሄድ። ናብቹ ግን በቦታው አልነበሩም። ብዙም ሳንቆይ ለጉዞ ተሰናድቶ የነበረው ከዚያ አስከፊ ቀርበቶ እልቂት የተረፈው ፈረሰኛው ጦር ጉዞ ሲጀምር አየነው። እግረኞቹ ወደ ኩዩ ወደ አቦቴና ጃርሶ ከሄዱ ቆይተዋል። ከነዚህ ፈረሰኞች ሶስቱ የመንገድ መስመራቸውን ለውጠው እኛ ወደ ቆምንበት አቅጣጫ በዳለቻ በእግራጫና በጥቁር ፈረሶቻቸው ላይ ተቀምጠው ሽምጥ ሲጋልቡ አየናቸው። ጋላቢዎቹ ፈረሰኞች ግማሽ ርቀት ሲቀራቸው ፈረሶቻቸውን ገተው ካቆሙ በኋላ ጥቂት ሲነጋገሩ ቆይተው ባለ ጥቁሩ ፈረሰኛ ብቻውን ወደኛ መጋለብ ጀመረ። ለጥቁሩ ፈረስ ጋላቢ ወደኛ እየተቃረበ ሲመጣ ማን እንደሆነ ሁላችንም ለየነው። ባለጥቁሩ ፈረስ ፈረሰኛ የኛዋ ትንሿ ጀግና አብቹ ናት። ልክ እኛ የቆምንበት ቦታ ሲደርስ ፈረሱን ቆልመም እያቆመ ከፈረሱ ላይ ግብ ብሎ ወርዶ ከደጃዝማች አበራ እግር ስር ለጥ ብሎ ወድቆ ሰላምታውን ሊያቀርብ ሲል ደጃዝማች አፈፋርጎ አንስቶ እንደታናሽ ወንድም እንደጓደኛ እቅፋርጎ ሳመው። በቅፉ አስገብቶ ጀርባውን ቸብቸብ ካደረገ በኋላ ወደኛ ሲለቀው የደጃዝማች አበራ አይኖች እንባ አርግዘው ነበር። እናም ዞር ብሎ በሸማው አበሳቸው። ሁላችንም እያቀፍን ከሳምነው በኋላ በርቀት ወደሚጠብቁት ወንድሞቹ የሆነ ምልክት ከማሳየቱ ሁለቱ አንበሶች ትግል ጓዶቹና ወንድሞቹ እየጋለቡ ወደኛ ገሰገሱ። በዚህ ሰላሌ ሜዳ በዚህ ወርጭ በጣም የምወደውን የምኮራበትንና የማደንቀውን ትምህርት ቤት እንጂ ጦር ሜዳ መዋል የሌለበትን ስም የለሹን የወረጃርሶን ደቦላን በሳ ጀግናውንና ታላቁን የጦር መሪ ልጁን ተሰናበትኩት። እኔ ኮሎኔል ኮናቫሎቭ አቶ ብራየር ደጃዝማች አበራና አብቹ ሆነን በዚያች ገላጣ ሜዳ ላይ ተቀምጠን سنጫወት ሁለቱ ወንድሞቹ ወርቁና ሀብቶም መጥተው ተቃላቀሉን። የደጃዝማች አሽከር ለሁላችንም በቡና ሲዲ ካቲካላ ቀዳልን። ለዚህ ወርጭ ፍቱን መዳኒትናትና በደስታ ተቀበልናት። እሺ አቢ ምን ታስባለህ? ስል የሞኝ ጥያቄ ጠየቅኩት። ምናልባት የወደፊት ዓላማውን ቢነግረኝ ብዬ ጣሊያኖች ትምህርት ቤት የመግባቱ ሐሳብ የለኝም አለኝ። ቀኔ መሆኑ ሁላችንም ገብቶናል። የነዚህ አንድ ፍሬ ልጆች ዕጣ ፈንታ ተወስኗል። ቀን ሲያልፍ ወደ ትምህርት ቤት ገበታህ ትመለሳለህ አይዞ አለው ደጃዝማች አበራ ያብቹን ጎፈሬ እያሻሸ። በስተርጅና ትምህርት ይሆናል ብለው ነው ጌቶች ብሎ መለሰ። ምናልባት ጣሊያኖችን በቀላሉ ከሀገር ማስወጣት እንደማይቻል ታይቶት ታስቦት ይሆናል። ብቻ አሁንም በተለመደችው አማርኛው መለሰ። ወዴት መሄድ አስበሃል? አሁን ደግሞ ሽሜው ጠየቀው። እንጃ ጌቶች፣ ምናልባት ጃርሶ ወደ ቆላው እንወርድ ይሆናል። ከከፋም ወደ ግንደበረት መዝለቃችን አይቀርም አለ አሁን ትክዝ ብሎ። እማማን ሳታያቸው እንዳትወርድ አደራ አለው ደጃዝማች፣ ትእዛዝም ልመናም በተላበሰ ቃና። አሁን አብቹ እዝን ብሎ ቆይቶ ጌቶች፣ ትልቁ መከራዬም እሱ ነው። እንደምን በያይኗና ያለው ሁለት ልጆቿን በተንቤን አንዱን ቀብሬ ሁለተኛውን ለጆቢራ ራጥዬ እኔ ብቻ ተርፌ ፊቷ ስቀርብ ምን ትለኛለች አለ። አይዞ የጀግኖች እናት ነችና ሁሉንም ትችለዋለች። ሂድና አያት፣ ብዙ ቀን ግን አትሰንብት። እኔም እንደ ነገሩ የቀረኝን ጦር አሰባስቤ ወደ በረሃ መውረድ አይቀርምና እንገናኛለን። ጥሩ ዋሻ ይዘህ ጠብቀኝ አለ ደጃዝማች በማብራራት አይነት። ቀጠል አድርጎም ከኪሱ አንዲት የተጣጣፈች ወረቀት አውጥቶ ለማማ ስጣቸው አለው። የደብዳቤውን ይዘት ባላውቅም ለአብቹና ስለ ሁለቱ ልጆቻቸው አማማት የተጻፈ የማጽናኛ ደብዳቤ እንደሆነ ሁላችንም ገምተናል። ግን አበራ ምን እንደጻፈ ሊያውቅ የሚችለው ለእናቱ የሚያነብላቸው አብቹ ብቻ ነው። አብቹ እሺ ጌቶች ብሎ ደብዳቤውን ተቀብሎ ወደ ኪሱ ከተተው። በዚህ መልኩ ብዙ ስንጫወት ቆይተን መሄጃቸው ሲቃረብ ለስንብት ጀግኖቹ ተነሱ። አንበሶቹ እኛን ለመሰናበት ተደርድረው ቆሙ። ማን እንደሚጀምር ስንተያይ ወርቁና ሀብቶም የሆነ በራፊ ቡትቶች የተጠቀለሉ ነገሮች ይዘው ቀረቡ። አብቹ መጀመሪያ ከወርቁ እጅ የተጠቀለለውን ነገር ተቀብላ ጨርቁን ከጣለች በኋላ አንድ ሽጉጥ ይዞ ለደጃዝማቹ ለጦር አለቃው ስጦታ ያቀረበ ጌቶች ካንድ ከገደልኩት የጣሊያን መኮንን እጅ ፈልቅቄ ያወጣሁት ነው። እነሆ ለማስተዋሻ ለወደፊት የነጻነት ትግላችንና ታማኝነታችን ይቀበሉኝ ብሎ አቀርቅሮ ሽጉጡን ያዙትን ሁለት እጆቹን ለደጃዝማች ዘረጋቸው። ደጃዝማች አፈራ ሽጉጡን አገላብጦ ካየ በኋላ አመሰግናለሁ የኔ አንበሳ ብሎ አቅፎ ሳመው። ቀጣዩ ባለተራ ኮሎኔል ኮናላቫሎቭ ነበርና አሁንም ራፊውን ጨርቅ ጥሎ የሚያብረቀርቅ ስለታም ሰይፍ ይዞ ኮሎኔል ይሄ ደግሞ የወንድማችን የተስፋ ጽዮን ሰይፍ ነው እባክዎትን ለመከራ ጊዜ ማስታወሻ ይሆን ዘንድ ይቀበሉኝ ብሎ እንደ ኢትዮጵያውያን ወግ ሁሉ አንገቱን ሰብሮ ሰይፍ ያዙ እጆቹን ዘረጋ። ኮሎኔል ኮናቫሎቭ እንባ እየተናነቀው ሰይፉን ተቀብሎ አብቹን መተንፈስ እስኪያቀጣት ድረስ አቀፋት። ቀጥሎ ኢብሬር ተራ ነበርና እሱም በተመሳሳይ ሁኔታ በተመሳሳይ ቃላት የጋሹ ሰይፍ ለመከራ ጊዜ ማስታወሻ ስጦታ ተሰጠው። የመጨረሻው ባለተራ እኔ ነበርኩና አሁን አብቹ በጁ ምንም ነገር ሳይዝ መጥቶ ከፊቴ ቆመ። ጌቶች ለርሶ ምንም የምሰጠው ነገር የለኝም። እዚህ አብረውን ቢሆኑና ቀሪውን ጊዜውን ከኔና ከወንድሞቼ ጋር ቢያሳልፉ ምንኛ ደስ ባለኝ። ግን የሽሽት ኑሮ ይበቃውታል ብሎ ትከዛልና በተንቤን ሀብሎ የተዋጋበትን ሰይፉን መዞ እንድቀበለው በሁለት እጆቹ ይዞ ለመነኝ። የገዛ ሰይፉን ለኔ መስጠቱ አግባብ እንዳልሆነ ለማስረዳት በመከረም አሻፈረኝ ስላለኝ ተቀበልኩት። በመጨረሻ ተቃቅፈን እንበተራሽተን ተለያየን። አዎ አብቹ ሌላ አንድ ሰይፍ አለው። በጣም የሚወደው ወደ ጦር ሜዳ ሲሄድ አሻፈረኝ ብሎ የተከተለው በመጀመሪያው ቀን ጦርነት በጀግንነት ሲዋጋ ወድቆ በዛች ትንሽ ዋርካ ስር የቀበረውና ለትልቁ ትግል ያደፋፈረው የወንድሙ ሰይፍ። ሁሌም ግራ ያጋባኝ የነበረው የአቢ ሁለት ሰይፍ መታጠቅ ሚስጥር በዚች ቅጽበት ተገለጠልኝ። በሞት አልጋ ላይ ያለችው ኢትዮጵያ ምርጥ ምርጥ ጀግኖቿን በየጦር ሜዳው አውድማ ማግዳና ቀብራ የቀሩትንና የተረፉትን በየቆላው በየበረሃው በየተራራው በየሸለቆው ብቻ ሊተርፉላት ሊጠነክሩላት ሊበረቱላት በሚችሉት ቦታ ሁሉ በተነቻቸው። እኛም የማንወለዳት ሳትወልደን ፍቅሯን የለገሰችን እንደ ልጆቿ የተቀበለችን እናት ኢትዮጵያ ያቅማችንን ታግለንላት ልንሰናበታት ሕይወታችንን ልናተርፍ ተነሳን። ሶስቱ ፈረሰኞች ከዓይናችን እይታ እስኪርቁ ድረስ በሰላሌ ሜዳ ላይ ስናፈጥ ቆይተን ወደ ደጃዝማች አበራ ሰፈር ተመለስ። ቁርስ ካደረግን በኋላ ደጃዝማች አበራን ተሰናብተን ወደ ሸገር ጉዞ የሰላሌን ሜዳ ተያዝነው። ምዕራፍ 37 የአዲስ አበባ እሳት። አዲስ አበባ ራስ ካሳና ሌሎች ከፍተኛ ሹማምንት ጃንሆይን አጅበው ገብተዋል። የቀሩት ከፍተኛ የጦር ሹማምንት ምርጥ ምርጦቹ የኢትዮጵያ ልጆች በተምቤን በማይጨው ባሸንጌ ሃይቅ ዙሪያ ወድቀው ያሞራራት ሆነዋል። ከዚህ የተረፉትን ሽፍቶች ራያዎችና አዘቦች አጉልና አሳቻ ቦታ እየተጠበቁ ከአዲስ አበባው ጉዟቸው ለዘላለም አስቀርተዋቸዋል። በቤተ መንግስት በጃንሆይ መርነት ለሊቱን ሙሉና እስከሚቀጥለው ቀን የመሳሳት ድረስ የተረፈው የጦር ሸንጎ መከረ። ከምሳ በኋላ ጃንሆይ መጀመሪያ በቤተ መንግስታቸው የእንግሊዙን አምባሳደር ቀጥሎም የፈረንሳዩን አምባሳደር ተቀብለው ለረጅም ሰዓታት አናገባቸው። ሚያዚያ 23 ቀን የኢጣሊያን ሜካናይዝድ ጦር አዲስ አበባን ሊይዝ 25 ኪሎ ሜትር ብቻ እንደቀረው በሰፊው ሲወራ አዲስ አበባ ተበጠበጠች። ባለፉት ሳምንታት በአዲስ አበባ ያሉ ሱቆች ተዘግተው ነበር። የመኖሪያ ቤቶችም ወና መሆን ከጀመሩ ሰንብተዋል። በየመስቀለኛ መንገዶች መሃል ያሉት እነዚያ የበርሜል ቤቶች እንኳን ሳይቀሩ እነዚያ በባዶ እግራቸው የሚቋጥኑትን የአዲስ አበባ ፖሊሶች ጠረን ካጡ ሰንብተዋል። እናም አዲስ አበባ ባዶ ሆናለች። በዋናው የራስ መኮንን አደባባይ ወይም መንገድ ባለ አንድ ትንሽ የግሪክ ሆቴል ብቻዬን ነኝ። የሆቴሉ ባለቤት ድራሹ ከጠፋ ሰንብቷል። ኢትዮጵያውያን የሆቴሉ ሰራተኞች ጓዛቸውን ጠቅለው ጠፍተዋል። እንዲሁ ምክንያቱ በማይታወቅ መታታዊ ምክንያት የሆቴሉ ቁልፍ ቤት ብቻ በቦታው ተቀምጧል። ማታ ከእንጨት በተሰራው የሆቴል በረንዳ ላይ ተቀምጬ ጭር ያለውን የራስ መኮንን ሰፈር ስቃኝ አመሸው። አልፎ አልፎ ልብ ይያሉ ከሚያልፉ ሸማ ከተከናነቡ እግረኞች በስተቀር የራስ መኮንን ሰፈር ጸጥ ርጭ ብሏል። አዲስ አበባ ነገ ከነገ ወዲያ ቀውጢ ልትሆን ዛሬ ጸጥ ብላለች። ከዚህ አዲስ አበባ እይታዬ በኋላ ወደ አልጋዬ ሄጄ ጋደም እንዳልኩ እንቅልፍ ወሰደኝና ግር የሚያሰኝ ህልም ይታየኝ ጀመር። በህልሜ እንደገና ወደ ሰሜን ጦር ግንባር ተምቤን ተመልሻለሁ፣ ወይም ደግሞ አሁንም እዚያው ጦር ግንባር ያለሁ ይመስለኛል። የመትረየስ ጩኸት፣ የአውሮፕላን ጩኸት በታላቅ ጀግንነት እየፎከረ እየሸለለና እያቀራራ የጠላትን አንገት ሲቃላ የሚጮህ ሸማ ለባሹ የገበሬ ወታደሮች ጽምስ ጩኸት ብቻ ሁሉም ተቀላቅሎ ይሰማኛል። በጭንቀት ባነንኩ። ከዚያ አስከፊ በብዙ የሚቆጠሩ ሰዎችን ደም ካፈሰሰው አሰቃቂ ጦርነት መሃል እንደምንም ወጣው። ግን አሁንም የአውሮፕላን ድምጽ የሚመስል ነገር ይሰማኛል። እናም ካልጋይ ላይ ተስፈንጥሬ በመነሳት ወደ በረንዳው ተንደርድሬ ወጣው። አሁንም የራስ መኮንን ሰፈር ጭር እንዳለ ነው። ወደ ዋናው የራስ መኮንን መንገድ ተመለከትኩ። ምንም ነገር ማየት ባልችልም አልፎ አልፎ ተከታትለው የሚተኮሱ ጥይቶች እሰማለሁ። መጀመሪያ ጣሊያኖች አዲስ አበባ እየገቡ እንደሆነ ገመትኩ። በደንብ ስነቃ ግን የምሰማው ከኢትዮጵያ ወታደር የሚተኮስ ያሮጌ ጠመንጃ ጥይት መሆኑን ስረዳ ተመልሼ አልጋዬ ላይ ተፈነገልኩ። አልጋ ውስጥ እንደገባው በጣም ቀርቦ የሚሰማ የሞተር ድምጽ ሰማውና ወደዚያው የእንጨት በረንዳ ተመለስኩ። አሁን ደግሞ ጣሊያኖች አዲስ አበባን በሌሊት ሊደበድቧት የመጡ መስሎኝ ነበር። ግን ከበረንዳው ላይ ሆኜ ወደ ዋናው አደባባይ ሳፈጥ ከጨለማው መሃል እያቃሰተ ዳገቱን የሚወጣ ከአቅሙ በላይ ጓዝ የተጫነ የጭነት መኪና እያጓራ አለፈ። ብዙም ሳይቆይ ተከታትለው ሌሎች የጭነት መኪናዎችና አውቶሞቢሎች አለፉ። አዎ ጃንሆይ እየሄዱ ነው። ሀገር ለቀው እየወጡ ናቸው። ምዕራፍ 38 ስደት ማታ ዘበኛውን በጧት እንዲከሰከሰኝ ነገረው ነበር። እንዲህ አዲስ አበባ አደጋ ላይ እየወደቀች ባለችበት ሰዓት ወደ ባቡር ጣቢያ ሄጄ ወደ ጅቡቲ ለመሄድ አስቤ ዘበኛውን እንዲከሰከሰኝ ደጋግሜ ጉርሻም ሰጥቼ ብነግረውም ምስኪኑ ዘበኛ እኔን ሊከሰከሰኝ አልቻለም። እኔው ራሴ ነቃው። ከሆቴሉ ብዙም ሳይርቅ የሚተኮሱ የመትረየስና የጠመንጃ ጥይቶች ጩኸት እንኳን እኔን የዶሮን ቅልፍ የለመድኩትን ሰው ይቅርና የሞተም ሰው ይከሰከስ ነበር። አዎ ከየቦታው የተጠረቃቀሙ ሽፍቶች አዲስ አበባን ዙሪያዋን ከበው ለዝርፊያ ማነፍነፍ ጀምረዋል። ለጊዜው ባለቤቶቻቸው ጠለዋቸው የሄዱ ቤቶችን የተዘጉ ሱቆችን ያላንዳች አጋጅ እየዘረፉ ናቸው። እነዚህ ሽፍቶች የሚዘርፏቸውን ንብረቶች እየተሸከሙ ወደ ምሽጋቸው በጠራራው ፀሐይ ያለ ይሉኝታ ያግዛሉ። የጠርሙስ መጠጥ መጋዘኖችን ሰብረው እየገቡ እዚያው በቦታው መጠጣት ይጀምሩና ሲሰካክሩ ተሸክመው መሄድ የማይችሉትን ሁሉ ሰባብረው መጋዘኑንም አቃጥለው ይሄዳሉ። አሁን አዲስ አበባ በጥላት ሳይሆን በራሷ ደደብ ልጆች እጅ መንደድ መቃጠል ጀምራለች። ይህ የሸገር እሳት ለጊዜው የሚጨሰው በከተማዋ ዳርቻ ቢሆንም እነዚህ ደደብ የሸገር ዘራፊዎች ወደ አራዳ ብቅ ማለታቸው የማይቀር የጊዜ ጉዳይ ብቻ ነው። ትልቁና ብቸኛው ሸገርን ለዘራፊዎቹ አጥሎ ነፍስን ማዳኛ ጊዜ አሁን ነው። እናም ወደ ባቡር ጣቢያ ለመሄድ ወስኜ ሆቴሉን ለምስኪን ዘበኛ ብቻ ጥዬ ወጣው። በአጋጣሚ ከሆቴሉ ብዙም ሳርቅ አንድ የሚከራይ መኪና ሲሄድ አየሁና ሹፌሩን እንዲያቆምልኝና ወደ ባቡር ጣቢያ እንዲወስደኝ ስጠይቀው ሹፌሩ ፍጥነቱን ብቻ ቀንሶ አንገቱን በመስኮቱ ወጣ አድርጎ ጌታው ዛሬ አልሰራም፣ መንግስት የለም፣ ዛሬ ማንም አይሰራም፣ መሞት የሚፈልግ ብቻ ነው የሚሰራው እያለ ጥሎኝ ሄደ። አዲስ አበባ በሚያስገርም ፍጥነት ወደ እብደት እያመራች ነው። ለሁለት ጠብደል ጎረምሶች ቅድሚያ ትልቅ ጉርሻ ሰጥቼና ቀሪውን ባቡር ጣቢያ ልጨምርላቸው ቃል ገብቼ የቀሩኝን ዕቃዎች አሸክሜ በዚያ ሌሊት ወደ ባቡር ጣቢያ ሄድኩ። አሁን ባቡር ጣቢያ ደርሻለሁ። ባቡር ጣቢያው በጅቡቲ የፈረንሳይ ወታደሮች ስለሚጠበቅ ለጊዜው እነዚያ ልክስክስ የአዲስ አበባ ዘራፊዎች ጣቢያውን አልደፈሩምና እዚህ የሽፍቶች አደጋ እምብዛም አያሰጋም፣ ቢያንስ ለጊዜው። በሐዲዶቹ ላይ እግሮቹን ዘርግቶ ለጉዞ የተዘጋጀ ባቡር ቆሟል። እስከ አፍንጫው ድረስ ሰው ስለጫነ አንድ ዶሮ እንኳ ማስገቢያ መስቀያ ቦታ የለውም። በነጋሪ የባቡር ጣቢያ 6 የስዊድን አየር ኃይል ወታደራዊ የደንብ ልብስ የለበሱ ወጣት አውሮፕላን አብራሪዎች ወዲህ ወዲያ ይራወጣሉ። እነሱም እንደኔው በዚህ ለጉዞ በተዘጋጀ ተራ ባቡር ቦታ አላገኙም። 6ቱ የስዊድን ተወላጆች ኢትዮጵያውያንን አውሮፕላን ማብረር ሲያስተምሩ እስከ መጨረሻው ቀን ድረስ በአዲስ አበባ ለንጉሱ የገቡትን ቃል በታማኝነት ሲፈጽሙ ቆይተው እነሆ አዲስ አበባ አደጋ ባደጋ ሆና ፈረንጅ በመሆኑ ብቻ አደጋው እጥፍ ድርብ በሆነበት ሰዓት ነፍሳቸውን ለማዳን እንደኔው በለጋር የባቡር ጣቢያ ቆመዋል። እነዚህ ስዊድናዊ የጦር መኮንኖች 3 ቀን በሚፈጀው በዚህ ተራ ባቡር ጅቡቲ መድረስ አስቸጋሪ መሆኑን አሳምረው ያውቃሉ። እናም ከፈረንሳዊው የአዲስ አበባ የባቡር ጣቢያ ኃላፊ ጋር ሙገት ገጥመዋል። እነዚህ ልጆች ሰውየው ልዩ ባቡር እንዲያዝላቸው አጥብቀው ጠየቁት። እኔም በሙግቱ ገብቼ ከብዙ ትወታና ጭቅጭቅ በኋላ ይኸው የሸገር ባቡር ጣቢያ ኃላፊና ፈላጭ ቆራጭ ፈረንሳዊ 20,000 የፈረንሳይ ፍራንክ ጉቦውን ከተቀበለ በኋላ ልዩ ባቡር
ፈቀደልን። ይሁን እንጂ ይህንን ባለ አንድ ፍርጎ ፈጣን ባቡር አሙቆ ለጉዞ ለማዘጋጀት ረጅም ጊዜ ስለሚፈጅ በተራውና የሰው ማአት በታጨቀበት በዚያ ቀርፋፋ ባቡር ቀድመን እንድንሄድና ፈጣኑ ባቡር በመንገዳችን እንደሚደርስልን አሳምኖን ለመቆሚያ የሚሆን ቦታ አስያዘን። አማራጭ አልነበረንምና እኛም በዚህ ተስማምተን ከአዲስ አበባ ተነስተን ረጅሙን የጅቡቲ መንገድ ተያዝነው። ይህ ቀርፋፋ ባቡር በሚያስደንቅ ሁኔታ በተወሰነለት የጊዜ ገደብ ያለ አንዳች ችግር በደቂቃዎች ልዩነት በየፌርማታው ይደርስ ነበር። ከአዲስ አበባ ወጥተን በእያንዳንዱ ፌርማታ ደርሰን በቆምን ሰዓት አዲስ አበባ የገዛ ልጆቿ በሚጨሩት እሳት እየነደደች፣ እነዚህ የፌርማታ ከተሞች በሰላምና በመረጋጋት የዕለት ከዕለት ሥራቸውን ሲያከናውኑ ይታያሉ። ምናልባት እነዚህ ሰዎች ኢትዮጵያ ዓመት ሙሉ ስላየችው ፍዳና መከራ አልሰሙ ይሆናል። ወይም ደግሞ መዲናዋ አዲስ አበባ በገዛ ልጆቿ እሳት እየነደደች በጠላት ጦር እጅ ለመውደቅ መቃረቧን አልገመቱ አልሰሙ ይሆናል። ብቻ ማን ያውቃል? በሰላም በስራ ገበታቸው ላይ ናቸው። ሞጆ ስንደርስ የሞጆ ፌርማታ ስልከኛ የኛ 20,000 የፈረንሳይ ፍራንክ ጉዞ የተከፈለበት ልዩና ፈጣኑ ባቡር ከአዲስ አበባ መነሳቱን አበሰረን። አዲስ አበባ ግርግር በግርግር ሆናለች። ድብልቅልቋ ወጥቷል። መንግስት የለም፣ ወታደር የለም፣ ፖሊስ የለም። ከሌባና ከዘራፊዎቿ ጋር ጤነኛው ሰው እንኳን ሳይቀር ተደባልቆ ይዘርፋል። አዲስ አበባ በጠላት ሳይሆን በገዛ ልጆቿ እጅ ወድቃ እሳት በእሳት ሆና እየነደደች ነው። በአዲስ አበባ የባቡር ጣቢያ ያሉ የኢትዮጵያ ሰዎች በሙሉ ተበትነዋል። በባቡር ጣቢያ ይሰሩ የነበሩት የፈረንሳይ ዜጎች ከጅቡቲ በመጡ የጅቡቲና የሴኔጋል አልሞ ተኳሽ ወታደሮች ታጅበው ፈረንሳይ ኤምባሲ ገብተዋል። አሁን በለጋር የባቡር ጣቢያ በስራ ገበታው ላይ ያለ ሰው ቢኖር ብቸኛው የባቡር ጣቢያዋ ሬዲዮ ቴሌግራፊስት ስልከኛ ብቻ ነው። አዋሽ በደህናው በሰላሙ ጊዜ ባቡሮች ሌሊቱን አርፈው በሰላም የሚያሳልፉበትና ለቀሪው ጉዞ የሚዘጋጁበት ከተማ ነበረች። ምን ያደርጋል፣ ጊዜው የመከራ የጦርነት ጊዜ ነውና ሌሊቱን አዋሽን ለቀን የምንሄድበትን መንገድ ስናሰናስል ገና ደንገዝገዝ ከማለቱ በተስፋ ይጠበቅ የነበረው ፈጣኑ ባቡራችን አዋሽ ገባ። በዚህ ባለ አንድ ፍርጎ ፈጣን ባቡር ውስጥ አራት ወታደሮች፣ ሁለት መትረየሶች ጠምደው፣ በርካታ የመትረየስ ጥይቶች የታጨቀባቸው ሳጥኖች ላይ ቁጭ ብለው አዋሽ ባቡር ጣቢያ ከቻሉ። በጉዟችን ላይ እንዳጫወቱኝ እነዚህ አራት ኢትዮጵያውያን አውሮፕላን አብራሪዎች ሲሆኑ በአውሮፕላን ጣቢያ የቀረችውን አንድ አውሮፕላን አስነስተው ለመብረር ቢሞክሩም አውሮፕላኗን ከመንደርደሪያው ጣቢያ ማድረስ ሳይቻላቸው ቀርቶ በሽፍቶች በጣቢያዋ ብቻዋን ጥለዋት ይኸው ለቀሪው መንገዳችን ብረት ለበሱን ባቡራችንን በሁለት መትረየሶች አጅበው በደስታ ተቀበሉንና በጉዟችን ጊዜ ሳናጠፋ ቀጠል። እነዚህ ኢትዮጵያውያን አውሮፕላን አብራሪዎች አዲስ አበባ በመንደር ላይ እንዳለችና አንዳንድ በግድየለሽነት በሸገር ይንዘባለሉ የነበሩ ፈረንጆች በቀማኛ ሽፍቶች መገደላቸውን ጭምር አረጋገጡልን። በመጀመሪያውና በመጨረሻው የኢትዮጵያ ብረት ለበስ ተሽከርካሪ ባቡር ወደፊት ገሰገሰ። የሌሊት ጉዞ ለዚያውም በጨለማና ፈጽሞ በማይጠበቅ የባቡር መንገድ እንዲህ በፍጥነት መጓዝ እጅግ አደገኛ መሆኑን ጠንቅቀን ብናውቅም በጣሊያኖች እጅ ከመውደቅ የከፋ ነገር የለምና ብረት ለበሱን የባቡር ፈረሳችንን ቼ ብለን ወደ ጅቡቲ ገሰገስ። ከሁሉም በላይ ደግሞ ከደቡብ ጦር ግንባር ወደ ሰሜን በመገስገስ ላይ ያለው የጣሊያን ጦር መንገዳችንን ቆርጦ ሊያቆመን ይችላል። ገና 500 ኪሎ ሜትር ያህል መንገድ ይቀረናል። የጣሊያን ፈጣን ተሽከርካሪዎች ከኛ ቀድመው ፌርማውታዎችን ከመያዛቸው በፊት እኛ ቀድመን ለማለፍ በእኛ ፈጣኑ የብረት ለበሱ ባቡር ነጅና በጣሊያኑ ፈጣን ብረት ለበስ የጦር ተሽከርካሪ መካከል ያለው እሽቅድምድም ጦፏል። እስካሁን እድለኞች ነን። ሁሌም በምትቀጥለው አፍርማታ ለጥቂት ደቂቃዎች ቆም እንልና የምትቀጥለው አፍርማታ ንጻ መሆኗን እንጠይቃለን። እነሆ አሁን በቆምንበት ፍርማታ ከፊታችን የምትጠብቀን አፍደም ንጻ መሆኗን ጠየቅ። ስልከኛው አፍደም ንጻ መሆኗንና እስካሁን በጣሊያኖች እጅ እንዳልወደቀች ሲነግረን ትልቅ እፎይታ ደስታ ተሰማኝ። ከሳምንት በፊት አዲስ አበባ ውስጥ አፍደም በጣሊያኖች እጅ ገብታለች እየተባለ ይወራ ነበር። አሁን ወደ ቆምንበት ፍርማታ በመግባት ላይ ያሉ ሶማሌዎች እንደሚሉት በዛት ያላቸው የጣሊያን ተሽከርካሪዎች ወደ አፍደም በመብረር ላይ እንደሆኑ ተናገሩ። እንግዲህ ጣሊያኖች ሩቅ አይደሉም ማለት ነው። እናም ጊዜ ሳናጠፋ በጉዟችን ገፍተን እኩለ ሌሊት ግድብ ላይ ከጣሊያኖች ቀድመን አፍደምን አለፍናት። ሁሌም ለጥቂት ደቂቃዎች ቆም ብለን ወይም ተቀጥለው አፍርማታ ንጻ መሆኗንና ሌላም ወሬ መቃረሙን ልማድ አድርገነዋልና በቃረምነው ወሬ እስካሁን እድለኞች ነን። እስካሁን ባገኘነው ወሬ መሰረት ጠቅላላው የጣሊያኑ የደቡብ ክፍለ ጦር ብቸኛዋን የኢትዮጵያ የባቡር መንገድ ለመቆጣጠር መንቀሳቀሱንና አንድ ፈጣን ቀዳሚ ጦር ገፍቶ መሄዱን ነው። ያ ማለት ደግሞ አሁንም ካደጋ አልወጣንም ማለት ነበርና ያለ ምክንያት በየቦታው ሳንቆም ወሬ ለመቃረሚያ የምትሆን ጥቂት ደቂቃዎች ብቻ ያባከን ጊዜ ሳናጠፋ ለሊቱን በዚያ ጨለማ በብረት ለበሱ ፈረሳችን ወደፊት ገሰገር። ልክ ሲነጋ ምንም አይነት አደጋ ሳይደርስብን በሰላም ድሬዳዋ ገባን። እዚህ የሚኖሩ ፈረንጆች ብዙም ሳይጨነቁ ተረጋግተው እንደ ሰላሙ ጊዜ ሁሉ ያለ ሐሳብ ይኖራሉ። ሁኔታው ግራ እንደገባኝ የተረዳ አንድ ፈረንጅ ጠጋ ብሎ በድሬዳዋ ያሉ ፈረንጆች የጅቡቲ ገዢ ወደ 200 ገደማ የሚሆኑ የጅቡቲና የሴኔጋል ተወላጅ የሆኑ ወታደሮች ለጥበቃ ስለላከላቸውና እስካሁን ምንም አደጋ እንዳለ የሚጠቁም ነገር ስለሌለ በድሬዳዋ ጥቂት ቀናት አርፎ ወደ ጅቡቲ ባሻው ጊዜ መሄድ እንደሚችል አይነት ነገር ነግሮኝ ጋበዘኝ። ስለ ግብዣው አመስግኜ በሆዴ ግን ሞኘን ፈልግ ብዬ ወደ ፈጣኑ ባቡራችን ተመለሱ። ሌላው ትኩሱ የድሬዳዋ ወሬ ደግሞ ጃንሆይ በልዩ ባቡራቸው ከነ ቤተሰባቸው ከሁለት ሰዓት በፊት ከድሬዳዋ ወደ ጅቡቲ መሄዳቸው ነበር። ጃንሆይ በድሬዳዋ አንዳንድ አንገብጋቢ መንግስታዊ ጉዳዮችንና ውሳኔ የሚያስፈልጋቸውን ነገሮች ለመፈጸምና የድሬዳዋም ሆነኛ ሰዎችን ለመሾም የሚፈጅ ያህል ጊዜ ነበር በድሬዳዋ የቆዩት። እኛም ወሬ ለመቀራረምና ለፈጣኑ ባቡራችን ውሃ ለመቅዳት የሚፈጅ ጊዜ ብቻ አባክነን በፈጣኑ ጉዟችን ቀጠል። ይሄ በእኛ ፈጣን ብረት ለበስ ባቡር ነጅና በጣሪያኑ ፈጣን ብረት ለበስ ወታደራዊ ተሽከርካሪ ሾፌር በካከል ያለው እሽቅድምድም ቀጥሏል። እሽቅድምድሙ ይቀጥል እንጂ እኛ ሁለት ሶስተኛውን የውድድር ርቀት በሰላም ፈጽመናል። በቀረችን አንድ ሶስተኛ መንገድ የሚያሰጋን አደጋ ቢኖር ምናልባት የጣሊያኑ የደቡብ ጦር አዛዥ ቀድሞ የላከው መንገድ ጠራጊ ቀዳሚ ጦር ቢሆን ነው። ከዚህ ቀዳሚ የጣሊያን እግረኛ ጦር ለመከላከል ደግሞ ከታጠቅናቸው መሳሪያዎች ውጭ ሁለት መስረየሶች ጠምደናል። ወደ ኢትዮጵያ ድንበር በተቃረብን ቁጥር ጭንቀታችን እጥፍ እየሆነ መጥቷል። አንዷ ፍርማታ እንደተለመደው ለወሬ መቃረሚያ ያህል ጊዜ ቆም እንዳል ከአንዲት ሱቅ አንድ ፈረንጅ ሚስቱን እየጎተተና እየሮጠ የባቡራችን ነጂ እንዲያቆምለት ቆሞ እንዲጠብቀው ደጋግሞ ምልክት ሰጠው። የኛም ባቡር ነጂ የፈረንጁን ያቆምልኝ የልመና ምልክት በጊዜ አይቶት ኖሮ አቆመለትና በድንጋጤ ነፍሱ ልትወጣ የደረሰች አንድ የግሪክ ነጋዴ ከነሚስቱ በባቡራችን ውስጥ ገባና ቀሪውን ጉዞ አብሮን ወደፊት ወደ ጅቡቲ ሄደ። ታሪኩን ሲያጫውተን ከጥቂት ደቂቃዎች በፊት በርከት ያሉ የታጠቁ ሶማሌዎች ወደ ሱቁ ይገቡና ዕቃ ማከላበጥ ይጀምራሉ። በዚህ መሃል የኛን ነፍስ አድኗን ባቡራችንን ድምጽ ሲሰሙ የታጣቂ ሶማሌዎቹ አለቃ ለጓደኞቹ ጠብቁ፣ ባቡሩ ከዚህ ሲሄድ ይሄንን መናጢ ፈረንጅ ከነሚስቱ ገለን ንብረቱን በሙሉ እንዘርፈዋለን ይላቸዋል። እነዚህ ሶማሌዎች ምናልባት ራቅ ካለ ጎሳ የመጡ መሆን አለባቸው እንጂ ይሄ ግሪክ ለረጅም ዓመታት በዚች ቀበሌ ሱቅ ከፍቶ የሚኖርና ሶማሊኛም አቀላጥፎ የሚናገር መሆኑን ባላጡትና እንዲህ እፊቱ ያ የታጣቂዎች መሪ ባልደነፋ ነበር። ብቻ እቺን የሰማው ብልጡ የግሪክ ነጋዴ ሚስቱን ጎትቶ ለዓመታት የለፋበትን የተቃጠለበትን ብቸኛዋን ንብረቱን ገለው ሊዘርፉ ለነበሩት ለዘራፊ ነፍሰ ገዳይ ሶማሌዎች ጥሎላቸው ባዶ እጁን ከኛ ጋር ወደ ጅቡቲ እየተሰደደ ነው። እኩለ ቀን ላይ የኢትዮጵያ የድንበር ፌርማታ ከሆነችው ደወልዴ ደረስንና መሳሪያዎቻችንን በሙሉ ለኢትዮጵያ የድንበር ጠባቂ ወታደሮች አስረክበን ለ20 ደቂቃ ያህል ከዚያች ፌርማታ አሁንም በኢትዮጵያ ሉዓላዊ መሬት ግዛት ላይ ተጓዝ ከዚያ ግራጫና የወይን ጠጅ ቀለም ባላቸው ገደሎች ውስጥ ገብተን ብዙ ተጉዘን ስንወጣ ነፋስ በሌላት አየር ላይ ብዙም የማትውለበለብ የፈረንሳይ ባንዲራ ተገትራ አየናት። አሁን ነፍሳችን በትክክል ተርፋለች። ከጣሊያን እጅ አምልጠናል። ከተገተረው የፈረንሳይ ባንዲራ ስር አንድ ፈርጥም ያለ ጥቁር ወታደር ነጭ የሴኔጋል አልሞ ተኳሽ ወታደሮችን ደንብ ልብስ እንደለበሰ በተጠንቀቅ ቆሟል። ደረቱ ላይ በቀይ ቀለም የሴኔጋል ወታደር የሚል ተጽፎበታል። አናቱ ላይ ቀይና ረጅም ሹል አስቂኝ ቆብ ደፍቷል። በቀኝ እጁ ሰደፉን መሬት ላይ አስደግፎ በጠመንጃው አፈሙዝ ላይ የሰካውን ሳንጃ እንደዋዛ እንደማያዝ ብሎ በግራ እጁ አይኑንና ግንባሩን 10 ጊዜ እየጠራረገ አይኑን ከፀሐይ ለመከላከል እየሞከረ ወደፊት አርቆ ያያል። ብዙም ሳንቆይ በነጭ ድንጋይ የተሰሩ ከሚመስሉ የወታደር ካምፖች መሃል ማለፍ ጀመርን። አሁን የፈረንሳይ ጅቡቲ ግዛት ውስጥ ገባን ማለት ነው። በመጀመሪያ የጅቡቲ የባቡር ጣቢያ አሳዛኙን የመጨረሻውን የአዲስ አበባ ወሬ ሰማን። የአዲስ አበባው የባቡር ጣቢያ ሬዲዮ ከሁለት ሰዓታት በፊት ደንቁሯል። ከዚያች ሰዓት ጀምሮ ከአዲስ አበባ ጋር በሬዲዮም ሆነ በቴሌግራም መገናኘት አለመቻሉን እያዘነ የመጀመሪያዋ የጅቡቲ ባቡር ጣቢያ ስልከኛ ነገረን። ዘራፊ ሽፍቶች የአዲስ አበባን ባቡር ጣቢያ ጥሰው በመግባት የዘረፉትን ዘርፈው የቀረውን አቃጥለውታል። ማምሻው ላይ ወደ 11 ሰዓት ገደማ በዋናው የጅቡቲ ባቡር ጣቢያ ደረስ። ጃንሆይ ከነ ቤተሰቦቻቸው እና አጅባቸው ከመጡት መሳፍንት ጋር ከሁለት ሰዓታት በፊት በጅቡቲ ዋና የባቡር ጣቢያ ለአንድ አገር ንጉስ የሚገባው ምንም ነገር ሳይጎል በታላቅ ክብር የጅቡቲው አገረ ገዥ ተቀብሎ በክብር ወደ ጅቡቲ ቤተ መንግስት እንደወሰዳቸው ሰማን። እኛ ጅቡቲ ከገባን ከአንድ ሰዓት በኋላ አንድ ረጅም ባቡር የሴኔጋል አልሞ ተኳሽ ወታደሮችን ከፈረንሳዊው ነጭ አዛዥ መኮንን ጋር ይዞ ከጅቡቲ ተነስቶ በአዲስ አበባ ያሉ ፈረንጆችን ለመርዳት ወደ አዲስ አበባ አቀና። ይህ ባቡር ወደ አዲስ አበባ እንዲሄድ ያስገደደው አንድ ያለ ገመድ የተላለፈ ቴሌግራም ነበር። ይኸው ከአዲስ አበባ የፈረንሳይ ኤምባሲ በአምባሳደሩ የተላለፈው መልእክት እንዲህ ይል ነበር። የአዲስ አበባ ዘራፊ ሽፍቶች ከተማይቱን አንደደው ከጨረሱ በኋላ አሁን የውጭ አገር ኤምባሲዎችን ለመዝረፍ አሰፍስፈዋል። ስለሆነም አደጋ እየመጣብን ነውና በአስቸኳይ እርዳታ ይላክልኝ ይላል። በሚቀጥለው ቀን ማለዳ በታላቅ ጥንቃቄ የምትጠበቀዋንና ወደ ጅቡቲ ቤተ መንግስት የምትወስደዋን መንገድ አልፌ ጅቡቲ ቤተ መንግስት ተገባው። በቤተ መንግስቱ ግቢ ውስጥ ብዙ የጭነት መኪናዎች ቆመው አሽከሮች ሻንጣዎችን ይጭናሉ። ጣሪያ በሌለው የቤተ መንግስቱ ሰፊ አዳራሽ ውስጥ ከፍተኛ እንግሊዝ የባህር ኃይል መኮንኖች ወዲያ ወዲህ ይንቆራጠጣሉ። ብዙም ሳይቆይ ባንድ ነጭ ፈረንሳዊ መኮንን የሚመራ የሴኔጋል ወታደሮች ሰልፈኛ መጥቶ ባዛዡ ቀጭን ትዕዛዝ በሚያስተነቅ ፍጥነትና ቅልጥፍና ሁለት ረድፍ ሰርተው በተጠንቀቅ እንደቆሙ ጃንሆይ ከእቴጌ መነን ጋር የቤተ መንግስቱን ደረጃ በዝግታ መውረድ ጀመሩ። ከጎናቸው ጥቂት ወደ ኋላ ቀረት ብሎ የጅቡቲው ገዥ ተከትሏቸዋል። ቀጥለው በርካታ የአውሮፓ ሀገሮች ከፍተኛ የጦር መኮንኖች አጅበዋቸዋል። ጃንሆይ ተራ ካባ ደረብ አድርገዋል። ከዚህ አሳዛኝ አይናቸው አሳዛኝ የኢትዮጵያ ውድቀት ምንኛ እንዳሳዘናቸውና እንደጎዳቸው በግልጽ ይነበባል። ጃንሆይ ኋላ የሚሄዱት ራስ ካሳም ያ ሳቂታ ፊታቸው በሐዘንተኛ ሽማግሌ ፊት ተለውጧል። የሰሜኑ ጦር ሽንፈትና የኢትዮጵያ ውድቀት እሳቸውንም ክፉኛ ጎድቷቸዋል። እንዲህ ጃንሆይ ደረጃውን ሲወርዱ እኛ በደረጃዎች ላይ መስመር ሰርተን ከአራቱ ኢትዮጵያውያን አውሮፕላን አብራሪዎች ማለትም ብረት ለበሱን ባቡር ይዘውልን ከመጡትና ስድስቱ ስዊድኖች ጋር ተደርድረን ቆመናል። ጃንሆይ ለቅጽበት ቆማሉና ሁላችንንም በየተራ ጨበጡም። ከዚያም የሆነ ነገር ለመናገር ከንፈራቸውን አንቀሳቅሰው መልሰው ተውት። መሪሩ ሐዘናቸው ቃላት እንኳን እንዲናገሩ አላስቻላቸውም። አንጀት የሚበላ ስንብት። ከቤተ መንግስት ግቢ ውጭ የሴኔጋል ወታደሮች ሰልፈኛ ኃይል ለቆ ወደ ስደት ለሚሄደው የኢትዮጵያ ንጉሠ ነገሥት የክብር የስንብት ሰላምታ ሲሰጥ ይሰማል። ብዙም ሳይቆይ መርከብ ላይ የተጠመዱ መድፎች ሲተኮሱ ሰማን። እነዚህ ውስን ቁጥር ያላቸው ግዴታዊ የመድፍ ጥይቶች ለበዓል ወይም የአንድ አገር መሪ ወደ መርከቡ ሲገባ ለክብሩ ለደስታ የሚተኮሱ የክብር የመድፍ ጥይቶች ናቸው። አሁን የተተኮሱት ጥይቶች ግን ባዶ ጩኸት ሆነው ታዩኝ። ልክ ኢትዮጵያን በሬሳ ሳጥን ውስጥ ከቶ ከቀበሩ በኋላ ለሐዘኗ የሚተኮስ አይነት ነገር። ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።